የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ሚያዝያ 16 2015 ዓ.ም ዝግጅታችን ጀመረ። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል ነገ በታንዛኒያ ይጀምራል የተባለው ድርድር የሰላም ተስፋ እንደፈነጠቀላቸው ሁለቱ አካላት በሚዋጉባቸው ከተሞች አካባቢ የሚኖሩ ነዋሪዎች ገለጹ። ወደ ትግራይ ክልል ተቋርጦ የቆየ የየብስ የህዝብ ትራንስፖርት ተጀመረ። እነዚህ በምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹ ናቸው። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲሰራችን አበባየው ገበያውም አብረው ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ፣ እኛም አብረናችሁን ቆያለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታየ ነኝ። ሱዳን ውስጥ በሁለቱ ተፋላሚ ወገኖች መካከል ውጊያው እንደቀጠለ ሲሆን የተለያዩ ሀገሮች ዲፕሎማቶቻቸውንና ዜጎቻቸውን ለማስወጣት እየተጣደፉ ናቸው። በአውሮፕላኖችና በመኪና አጀብ ዜጎቻቸውን በማስወጣት ላይ ካሉት ሀገሮች መካከል ካናዳ፣ ግብጽ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ስዊድንና ዩናይትድ ስቴትስ ይገኙባቸዋል። እስካሁን በውጊያው የተገደሉት ሰዎች ቁጥር ከ420 ያለፈ ሲሆን በሺዎች የተቆጠሩ ቆስለዋል። መብራት፣ ውሃና የኢንተርኔት አገልግሎት የተቋረጠባቸውና የሚደርስላቸው የሌላቸው ሱዳናውያን ደግሞ አንዳንዶቹ ከውጊያው ለማምለጥ አደገኛ በሆኑ ጎዳናዎች በመኪናም ይሁን በእግር ለመውጣት እየሞከሩ ናቸው። በተያያዘ ዜና የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ዩኤስኤአይዲ የአጣዳፊ አደጋ ምላሽ ሰጪ ባለሙያዎች ቡድን ወደ ሱዳን መላኩን የተቋሙ ዋና አስተዳዳሪ ሰማንታ ፓወር ትናንት እሁድ አስታውቀዋል። ኤክስፐርቶቹ መጀመሪያ ስራቸውን የሚያከናውኑት ከኬንያ እንደሚሆን ዋና አስተዳዳሪዋ ገልጸዋል። ዩናይትድ ስቴትስ በተዋጊዎቹ ወገኖች ፍልሚያ መሀል የተጠመደውን የሱዳንን ሕዝብ ለመርዳት እንቅስቃሴዋን እያጠናከረች ነች ያሉት ሰማንታ ፓወር ዳርት የሚል የአህጽሮት መጠሪያ የተሰጠው የባለሙያዎች ቡድን ቅድሚያ ትኩረት ሊሰጣቸው የሚገቡ ችግሮችን በመለየት አጣዳፊ እርዳታ ለሚያስፈልጋቸው ሰዎች ደህንነቱ በተጠበቀ መንገድ ሕይወት አድን እርዳታ ለማድረስ ከዓለም አቀፉ ማህበረሰብና ከዓለም አቀፍ አጋሮቻችን ጋር አብሮ ይሰራል ብለዋል። ሱዳናውያን ቤተሰቦች የራማዳን ጾም ማብቂያ የኢድ በዓላቸውን ሊያከብሩ ሲገባ በዓሉን በሽብር አሳልፈዋል ሲሉም አክለዋል ሰማንታ ፓወር። ከሱዳን ህዝብ አንድ ሶስተኛውን የሚይዙት ወደ 16 ሚሊዮን የሚጠጉ ሰዎች ውጊያው ከመጀመሩም በፊት የሰብአዊ እርዳታ ጠባቂዎች እንደነበሩ የገለጹት ሰማንታ ፓወር ውጊያው ፊትም የነበረውን ከባድ ችግር አባብሶታል ብለዋል። ይህ በዚህ እንዳለ ጦርነቱ ከሚካሄድባት ከሱዳን ዋና ከተማ ከካርቱም የወጡት አብዛኞቹ የዩናይትድ ስቴትስ መንግስት ሰራተኞች ዛሬ ዋሽንግተን እንደሚደርሱ ስማቸው እንዲጠቀስ ያልፈለጉ ለጉዳዩ ቅርበት ያላቸው አንድ ባለስልጣን ለቪኦኤ ገልጠዋል። በተያያዘ ዜና ዩናይትድ ስቴትስ ከሱዳን ለመውጣት የሚፈልጉ ሌሎች አሜሪካውያንን ለመርዳት የምትችልበትን አማራጭ መንገድ በመፈለግ ላይ መሆኗን አንድ ከፍተኛ የመከላከያ ሚኒስቴር ባለስልጣን ተናግረዋል። በተያያዘ ዜና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዛሬ ሰኞ በሰጡት ቃል የመንግስታቱ ድርጅት ሱዳን ውስጥ ያሉ በመቶዎች የተቆጠሩ ሰራተኞቹን በጊዜያዊነት ወደ ሌላ ቦታ አዘዋወረ እንጂ ሀገሪቱን ለቆ አልወጣም ሲሉ አስታወቁ። ዋና ጸሐፊው ለድርጅቱ የጸጥታ ምክር ቤት ስብሰባ ላይ ባሰሙት ንግግር ሀገሪቱ ውስጥ ካሉ የሰብአዊ ረድኤት ድርጅቶች ጋር በመመካከር ህዝቡን በይበልጥ ልንረዳ በምንችልበት መንገድ ሚኒስትር ያሉንን ሰራተኞች ኃይል እያንቀሳቀስነን ብለዋል። ግልጽ ለማድረግ የምንፈልገው የተባበሩት መንግስታት ድርጅት ከሱዳን እየወጣ አይደለም። በዚህ እጅግ አስቸጋሪ ጊዜ የሱዳን ህዝብ ሰላምና ጸጥታውን አግኝቶ እንዲኖር ማገዛችንን እንቀጥላለን ብለዋል ዋና ጸሐፊው። የመንግስታቱ ድርጅት ሱዳን ውስጥ ወደ 800 የውጭ ሀገር ሰራተኞችና ወደ 3200 የሚሆኑ ሱዳናውያን ሰራተኞች እንዳሉት ተገልጿል። በመጽሔት ክፍለ ጊዜ የሱዳንን ወቅታዊ ሁኔታና ተያያዥ ጉዳዮች ያካተተ ሰፋ ያለ ዘገባ ይኖረናል። ኬንያ ውስጥ 47 ሰዎች በጾም ራሳችሁን አስርባችሁ ብትሞቱ ከኢየሱስ ክርስቶስ ጋር ትገናኛላችሁ ያሏቸውን የሃይማኖት መሪያቸውን ተከትለው ጾመው በረሃብ መሞታቸውን የሀገሪቱ ፖሊስ አስታወቀ። ማሊንዲ በምትባል ከተማ በሚገኝ የሃይማኖት መሪው ንብረት በሆነ መሬት ላይ የተቀበሩ 26 ተጨማሪ አስከሬኖች ትናንት እሁድ ለፍለጋ በተሰማሩ ሰራተኞች መገኘታቸውን ፖሊስ አስታውቋል። የመልካም ዜና ዓለም አቀፍ ቤተ ክርስቲያን የተባለው ቤተ ክርስቲያን መሪው ፖል መኬንዚ ኢንቴንጌ ምዕመናኑን በረሃብ ብትሞቱ ኢየሱስን ታገኙታላችሁ ያሏቸው ሲሆን አንዳንዶቹ አምነዋቸው የተባሉትን እንዳደረጉ ተመልክቷል። የቤተ ክርስቲያኑ መሪ መሬት ላይ ተጨማሪ ሰለባዎች አሉ የሚል ጥቆማ ያገኘው ፖሊስ ስፍራውን ወሮ ባደረገው አሰሳ በረሃብ ሰውነታቸው ያለቀ 15 ሰዎች እንዳገኘና ከመካከላቸው አራቱ ከዚያ ወዲህ ሕይወታቸው እንዳለፈ አስታውቋል። የቤተ ክርስቲያኑ መሪ ታስረዋል። ፖሊሶች እንዳያገኟቸው የተደበቁ ምዕመናን ሊኖሩ ይችላሉ የሚል ስጋት እንዳለም ባለስልጣናቱ ገልጸዋል። ቡርኪና ፋሶ ውስጥ ባለፈው ሳምንት የጦር ሰራዊትን መለዮ ልብስ የለበሱ አጥቂዎች 60 የሚሆኑ ሰዎች መግደላቸው ተገለጠ። ሰሜናዊ ቡርኪና ውስጥ ጥቃቱ መድረሱን የአካባቢው አቃቤ ሕግ የፖሊስ ሪፖርትን ጠቅሰው ተናግረዋል። ያቴንጋ በሚባለውና ማሊ አቅራቢያ በሚገኘው የቡርኪና ፋሶ ክፍለ ሀገር ውስጥ ስለደረሰው ግድያ ምርመራ እየተካሄደ መሆኑን አቃቤ ሕጉ አመልክተዋል። በአካባቢው በተጠርጣሪ ጂሃዲስቶች የሚፈጸሙ ተመሳሳይ ጥቃቶች እየተደጋገሙ መምጣታቸውንም ዜናው ጨምሮ አመልክቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የክራይሚያዋን ሴባስቶፖል ወደብ ላይ ዛሬ ሰኞ ማለዳው ላይ የድሮን ጥቃት እንደተሰነዘረ የሩሲያ ባለስልጣናት ተናገሩ። ሩሲያ ያስቀመጠቻቸው የከተማዋ አስተዳዳሪ ሚሃኤል ራዝቮዥቭ በማህበራዊ መገናኛ ባወጡት ቃል የሩሲያ ኃይሎች አንድ ድሮን መጥተው መጣላቸውንና ሌላ ድሮን ደግሞ መፈንዳቱን ነው የተናገሩት። በድሮን ጥቃቶቹ ስለደረሰ ጉዳት ሪፖርት የለንም ብለዋል ባለስልጣኑ። ከዩክሬን የጦር ኃይል በኩል ግን የድሮን ጥቃት አድርሰናል የሚል ማረጋገጫ አልተሰጠም። ባለፈው ጥቅምት ወር በጥቁር ባህር ስምሪት መርከቦቿ ላይ ለደረሰው የድሮን ጥቃት ሩሲያ ዩክሬንን ወንጅላ እንደነበረ የሚታወስ ነው። ዛሬ የብሪታንያ የመከላከያ ሚኒስቴር ባወጣው መግለጫ ሩሲያ ወራ በያዘቻቸው የዩክሬን ግዛቶች የመደበቻቸው ባለስልጣናት ነዋሪዎችን እያስገደዱ የሩሲያ ፌዴሬሽን ፓስፖርት እንዲወስዱ በማድረግ ላይ ናቸው ብሏል። በሌላኛዋ ሩሲያ በኃይል ወደ ግዛቷ በጠቀለለቻት በሄርዞንም ነዋሪዎቹን እንደ አውሮፓውያን አቆጣጠር እስከ መጪው ሰኔ አንድ ቀን ባለው ጊዜ ውስጥ የሩሲያ ፓስፖርታችሁን የማትወስዱ ከሆነ ንብረታችሁን ወርሰን እናባረራችኋለን ብለው እያስፈራሯቸው መሆኑን አመልክቷል የብሪታንያ የመከላከያ ሚኒስቴር። ይህ በዚህ እንዳለ በጦርነት በዳሸቀችው ባህሙት ከተማ ሁለቱም ወገኖች ድል አግኝተናል እያሉ ናቸው። በሁለቱም ወገኖች የተሰጡት መግለጫዎች በአሶሲየትድ ፕሬስም ይሁን በሮይተርስ አልተረጋገጡም። በመጨረሻም ይህ ሳምንት የዓለም የክትባት ሳምንት ነው። በየዓመቱ እንደ አውሮፓውያን አቆጣጠር በሚያዝያ ወር የመጨረሻ ሳምንት ላይ የሚውል ሲሆን የዘንድሮው በኮቪድ-19 ወረርሽኝ ወቅት መደበኛ ክትባቶቻቸውን ሊከተቡ ያልቻሉ ሰዎች በተለይም ሕጻናት ያመለጣቸውን ክትባት እንዲያገኙ ትኩረት የሚሰጥበት እንዲሆን ታቅዷል። የክትባት ሳምንቱ ግብ ተጨማሪ ሕጻናት አዋቂዎችንና ማህበረሰቦቻቸውን ኩፍኝና ፖሊዮን ከመሳሰሉ በክትባት ለመከላከል የሚቻሉ በሽታዎች መጠበቅ መሆኑን የዓለም የጤና ድርጅት አስታውቋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅት ታየን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሚያዝያ 16 2015 ዓ.ም ምረ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ቀዳሚ ወደ ሆነው ወደ አብይ ርዕስ ዘገባችን እንለፍ። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል ነገ በታንዛኒያ ይጀመራል የተባለው ድርድር የሰላም ተስፋ እንደፈነጠቀላቸው ሁለቱ አካባቢዎች በሚዋጉባቸው አካባቢዎች የሚኖሩ ነዋሪዎች ገለጹ። ግጭት ካሉባቸው የኦሮሚያ ክልል አካባቢዎች ለአሜሪካ ድምጽ አስተያየታቸውን የሰጡት ነዋሪዎች ድርድሩ ለአመታት የዘለቀውን አለመረጋጋት ሊያስወግድ ይችላል የሚል ተስፋ መደሰታቸውንም ተናግረዋል። ሁለቱም አካላት ህዝቡን ታሳቢ በማድረግ በቅንነት እንዲደራደሩን ጠይቀዋል። በጠቅላይ ሚኒስትር አብይ አህመድ በሁለቱ ወገኖች መካከል ነገ ድርድር እንደሚጀመር ትላንት ይፋ ያደረጉ ሲሆን የኦሮሞ ነጻነት ሰራዊትም የሰላም ውይይቱ በሶስተኛ ወገን አደራዳሪነት እንደሚካሄድ አረጋግጧል። ኬኔዲ አባተ ተጨማሪ አለው።
የኢትዮጵያ መንግስት በኦሮሚያ ክልል ታጥቆ ከመንቀሳቀሰው የኦሮሞ ነጻነት ሰራዊት ጋር ነገ ማክሰኞ ሚያዝያ 17 2015 ዓ.ም በታንዛኒያ ድርድር እንደሚጀምር ጠቅላይ ሚኒስትር አብይ አህመድ ትናንት ተናግረዋል።
ከኦነግ ሸኔ ጋር የሚደረገው ድርድር ከነገ ወዲያ በታንዛኒያ ይጀምራል። ይህን ድርድር የኢትዮጵያ መንግስትና ህዝብ አብዝቶ ይፈልገዋል። በዚህ ድርድር የሚሳተፉ ወገኖች ሁሉ የዛሬዋን ቀን እያሰቡ ከግጭት ከጦርነት እንደማናተርፍ አውቀው ህግና ስርዓት ተከትለን ይቅር ተባብለን ሀገራችንን በጋራ ማነጽና መገንባት እንድንችል የወለጋ ህዝብ አሁን ካለበት ስቃይ እፎይ ማለት እንዲችል ሁሉም ወገን የበኩላቸውን እንዲያደርጉ ከወዲሁ ጥሪዬን አቀርባል።
የጠቅላይ ሚኒስትሩን ንግግር ተከትሎ የኦሮሞ ነጻነት ሰራዊት ባወጣው መግለጫ ከፌደራል መንግስቱ ጋር ልዩነቶችን በንግግር ለመፍታት ስምምነት መደረሱን ገልጾ ድርድር እንደሚጀምር ማረጋግጧል። የኢትዮጵያ መንግስት ለድርድር ያስቀመጠውን ቅድመ ሁኔታ ተቀብሏል ያለው የታጣቂ ቡድኑ መግለጫ ይሄውም ገለልተኛ ሶስተኛ ወገን በአደራዳሪነት የሚሳተፍ መሆኑና በድርድሩ ወቅት ግልጸኝነት እንዲኖር የሚል ነው ብሏል። በሁለቱ አካላት መካከል ሊደረግ የታቀደውን ድርድር በተመለከተ ለአሜሪካ ድምጽ አስተያየት ቸውን የሰጡ በኦሮሚያ ክልል ግጭት ባለባቸው አካባቢዎች የሚገኙ ነዋሪዎች መንግስትና ታጣቂ ቡድኑ ለመደራደር መዘጋጀታቸው እንዳስደሰታቸው ገልጸዋል። ከቄሌ ሞለጋ አስተያየታቸውን የሰጡን ማንነታቸው እንዲጠቀስ ያልፈለጉ የደምቢዶሎ ከተማ ነዋሪ በታቀደው ድርድር ደስተኛ መሆናቸውን ገልጸው ሁለቱም አካላት ህዝቡን ታሳቢ በማድረግ በአቀኝነት ሊደራደሩ እንደሚገባም ተናግረዋል።
ቀለም ወለጋ ደምቢዶሎ ነው የምኖረው። ትናንት የተሰማውን ነገር ስንሰማ እንደማንኛውም ችግር ውስጥ እንዳለ ሰው በጣም ከፍተኛ የማይገለጽ ደስታ ነው የተሰማን። ለምን በአጭሩ ህዝባችን በጣም ከፍተኛ ችግር ውስጥ ነው የነበረው። ከሁሉም ቤት ሰው ሞቷል። ሰው ከዘመዱ ጋር ተቋርጦ አሁን ከሆነ ቦታ ከሆነ መንደር መሄድም አይቻልም። ትምህርት ቤት ልጆች የተማሩ አይደለም። ብዙ ችግር አሁን ሰው ብር ኖሮት ማለት ነው፣ ከአካውንቱ ብር ኖሮት ግን ባንክ ብር የለም። ስለዚህ ሰላም ማለት ቀላል ነገር አይደለም። በቃላት የሚገለጹ ብቻ አይደለም።
ከምስራቅ ወለጋ አስተያየታቸውን የሰጡን ሌላ ግለሰብ ደግሞ ድርድሩ ወደ ሰላማዊ ህይወታችን እንድንመለስ ተስፋ የሚሰጠን ነው ብለዋል።
ስለ ድርድሩ ጉዳይ ስምምነት ከገፋበት በጣም ነው ደስ ያለኝ። ምክንያቱም ያው ተስፋ አልቆረጥንም። ምናልባት የሀገር ሰላም ሆኖ ወደ እርሻችን እንመለሳለን። ይሄ ነፍሰ ጡር ሳይቀር ይሄ መታረዱ መንገድ ተከፍቶልን ሐኪም የምንሄድ ከሆነ ደስ ይላል። በጣም እነሱ ተስማምተው ለሀገራችን ተስፋ አድርገው እኛ አርሰን የምንበላ ከሆነ ምንም አንጠብቅም። ተዝ በላይ ደስ ይለናል። እንደዛ የማያደርግ ከሆነ ምን ዛሬ ተመሞት ነገ መሞት ይሻለናል። መንገዱን ከፍቶልን በቃ ብንወጣ ነው የሚለው አሁን ህዝቡ በጠቅሉ ማለት ነው። መከላከያ አንድ ክላሽ ይዞ ቢታገኝ አንዳ ነው። አሁን ለታም ተጠየቀ ኮኔል ሮመቶ ማለት ነው። ወዲያችሁ ሆነ ግን ውጊያ ሳታካሂዱ እንዴት ነው ለነፍሳችን ለሴቶቻችን መጠበቂያ ብለን የገዛነው መሳሪያ እንትን የምትሉ የምትጠቀሙ ብሎ ሲጠይቁት አይ መሳሪያ ለገበሬ አይረባም ምናምን አለ። ያው እኛ ሰላም ቢያረግልን ለገበሬ መሳሪያ ማረሻና ጃምቦ ውስጥ ነበረ። መሳሪያ ምንም አይደለም፣ መሳሪያ ሰውን አያሳድግም፣ ማረሻና በገፈ ነው ሰውን የሚያሳድገው። እና በጥቅሉ ይህን ሰሞን ያው ተኩስ ግንብ አልተሰማም። መረጋጋቱ ሁኔታ እንዲሁ ትንሽ በቃ እንዲ 5 ቀን ሆነ መሳሪያ ተኩስ ያሰማል። ያው ፍራቸው ግን እንዲያለ ነው።
አሰፋ አዱኛ የተባሉ የሰሜን ሸዋ ያያ ጉለሌ ወረዳ ነዋሪ ደግሞ ተከታዩም ብለዋል።
ጀች ኩንሶ በመዶጋ ዳሳዩ አመኑ ደደምኔ ማጀናኔ ሉት ያከው
እኛ ይሄንን ጉዳይ ስንሰማ እውነት ነው ወይስ ብለን ማመናቀቶን ነበር። ምክንያቱም ላለፉት 3 አመታት ብዙ ፈተናዎችን ያሳለፈን ነው። እኛ በዚህ ቆላማ አካባቢ ያለነው ህዝቦች በህይወት ለመኖር ከባድ በሆነ ሁኔታ ውስጥ ነው ያለነው። ቤተሰብ ሲሞት ያልቀበሩ፣ አባትና እናት ሞቶባቸው ህርም ያላወጡ ሰዎች በርካታ ናቸው። የህክምና አገልግሎት፣ ትምህርትና ሌሎች መሰረታዊ አገልግሎቶች ከተቋረጡ ከ3 አመታት በላይ ሆኗል። እናም እርቅ ሊወርድ ነው፣ ድርድር ሊጀመር ነው ሲባል ደስታችን ወደር አልነበረውም። አሁንም ሁለቱም አካላት ትክክለኛ ድርድር፣ በተለይ የህዝቡን ሰቆቃ ያማከለ ድርድር ማድረግ አለባቸው። ዛሬ እርቅ ወርዶ ነገ ሌላ ችግር ህዝቡ ላይ እንዳይመጣ አሁን ከፈጣሪ ጋር በጉጉት እየተጠባበቅን ነው።
የሆሮ ጉድሩ ወለጋ ነዋሪ መሆናቸውን የነገሩንና ማንነታቸው እንዲጠቀስ ያልፈለጉ ግለሰብ በበኩላቸው ድርድሩን እንደሚደግፉና በመንግስት በኩልም መታረም ያለበት ጉዳይ እንዳለ ይገልጻሉ።
እኔ በዚህ ላይ ያለኝ አስተያየት ጥሩ አስተያየት ነው፣ ጥሩ ሐሳብ ነው። እቅዱን እደግፈዋለሁ፣ እፈልገዋለሁ። እና ብልጽግና ከራሱም ጋር ጭምር መታረቅ አለበት የሚል ሐሳብ አለኝ። እና እኔ ይህንን እደግፈዋለሁ ግን በኦነግ እና በሸኔ ስም ሲነግድ የቆየው እነዛ ባለስልጣኖች ጭምር አብረው ከነዛ ጋር ተጨምረው እንትን ማለት አለባቸው። ከህወሓት ጋርም ሲፋጁ የቆዩት እስበሳቸው የለኮሱት እሳት ነው። እኛ የለንበት አልተማከርን፣ አማከሩን። እሳቱን የሚለኩሱትም እነሱ ናቸው፣ ታረቅን የሚሉትም እነሱ ናቸው። የሚያስፈጁት ግን የዲሃ ልጅና የዲሃ ልጅ ነው። እስበሳችን እንድንጋደልና አብረን ጎረቤት ከጎረቤት እንዳንኗኗር የሚያደርገን አላህ ነቅሎ የተሻለ ቀን ያመጣልን ዘንድ ዱዓዬ ነው።
ጠቅላይ ሚኒስትር አብይ አህመድ የሰሜን ኢትዮጵያው ግጭት በሰላም ስምምነት እንዲቋጭ ጉልህ አስተዋጽኦ አበርክተዋል ለተባሉ አካላት በተዘጋጀ የምስጋናና የእውቅና ዝግጅት ላይ ነው መንግስታቸው ኦነግ ሸኔ ከሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው ታጣቂ ቡድን ጋር ድርድር እንደሚጀምር የገለጹት። በሌላ በኩል መንግስት ድርጅቱን ሸኔ ብሎ ከመጥራት እንዲቆጠብ ያሳሰበው ታጣቂ ቡድኑ የድርጅታችን መጠሪያ የኦሮሞ ነጻነት ሰራዊት ነው፣ ሌላ ስያሜ መስጠት ስህተት ከመሆኑም በላይ ማንነታችንንና አላማ ችንን የሚወክል አይሆንም ሲል በዛሬው መግለጫው አመልክቷል። ያም ሆነ ይህ ድርድሩ በማን መሪነት እንደሚካሄድና በድርድሩ ሁለቱን አካላት ወክለው የሚሳተፉ ግለሰቦች እነማን እንደሆኑ ጠቅላይ ሚኒስትር አብይም ሆነ ታጣቂ ቡድኑ አልገለጹም። በዚህ ጉዳይ ላይ ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ሙከራም የመስሪያ ቤቱ ባለስልጣናት ስልካቸውን ባለማንሳታቸው ለጊዜው ሊሳካልን አልቻለም። በተያያዘ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ድርድሩ ወደሚደረግባት ታንዛኒያ ዛሬ አቅንተዋል። በአራት የአፍሪካ ሀገሮች ያደርጋሉ የተባለውን ጉብኝት በታንዛኒያ መጀመራቸውን የገለጸው የውጭ ጉዳይ ሚኒስቴር አቶ ደመቀ ከታንዛኒያው ፕሬዝደንት ሳሚያ ሳሉህ ጋር በሁለትዮሽና አካባቢያዊ ጉዳዮች ላይ መወያየታቸውን ያብራራ ቢሆንም በውይይቱ ወቅት በመንግስትና በኦሮሚያ ነጻነት ሰራዊት መካከል በታንዛኒያ ይደረጋል ስለተባለው ድርድር የተነሳ ሀሳብ ስለመኖር አለመኖሩ ግን አልጠቀሰም። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት በሽብርተኛ ነት ከተፈረጀው አማጺ ቡድን ጋር በውጭ ሀገር ድርድር እንደሚጀመር ይፋ ያደረጉት ቡድኑ በዋናነት በሚንቀሳቀስበት የወለጋ አካባቢ ካሉ የህብረተሰብ ክፍሎች ጋር ከተወያዩ ከጥቂት ቀናት በኋላ ነው። ባለፈው ረቡዕ ሚያዝያ 11 2015 ዓ.ም ወደ ነቀምቴ ከተማ ተጉዘው ከአራቱ የወለጋ ዞኖች ከተውጣጡ የማህበረሰብ ክፍሎች ተወካዮች ጋር ውይይት ባደረጉበት ወቅት ከኛ የተለየ ሐሳብ ያላቸው ሰዎች ከዛሬ ቀን ጀምሮ በሰላም መግባት ይችላሉ ብለው ነበር። የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ገለልተኛ የሆነ የሶስተኛ ቡድን አደራዳሪነትን ሲጠይቅ ቆይቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ك ከመሃል ሀገር ወደ ትግራይ ክልል ለሁለት አመታት ተቋርጦ የቆየው የየብስ የህዝብ ትራንስፖርት አገልግሎት ከትናንት በስቲያ ተጀምሯል። ባለፈው ሳምንት ቅዳሜ ሚያዝያ 14 ቀን 2015 ዓ.ም በሰላም ባስ የተጀመረው የየብስ ትራንስፖርት አገልግሎት ሌሎችንም የህዝብ ማመላለሻ አውቶቡሶች ለማሳተፍ በመስራት ላይ እንደሆነ የትግራይ ክልል የትራንስፖርትና መገናኛ ቢሮ ገልጿል። የቢሮ ኃላፊ አቶ ታደለ መንግስቱ የህዝብ ትራንስፖርት አገልግሎቱን የተሳለጠ ለማድረግ ከአፋር ክልልና ከፌደራሉ መንግስት ጋር እንደሚሰሩ አመልክቷል። ሙልጌታ ጽሃ ተከታዩን ዘገባ ልኳል።
በሰሜን ኢትዮጵያው ጦርነት ሳቢያ ከአዲስ አበባ ወደ ትግራይ እንዲሁም ከትግራይ ወደ አዲስ አበባ ለሁለት ዓመታት ተቋርጦ የቆየው የየብስ የህዝብ ትራንስፖርት ባለፈው ሳምንት ቅዳሜ ሚያዝያ 14 ቀን 2015 ዓ.ም በሰላም ባስ ስምሪት ዳግም አገልግሎት ጀምሯል። የትግራይ ክልል የትራንስፖርትና የመገናኛ ቢሮ ኃላፊ አቶ ታደለ መንግስቱ ለአሜሪካ ድምጽ በሰጡት ማብራሪያ የየብስ ትራንስፖርት አገልግሎት መጀመሩ ለህዝቡ ትልቅ ሚና እንዳለው ገልጸዋል።
ቅዳሜ ሰላም ባስ ከአዲስ አበባ ወደ ትግራይ፣ ከትግራይ ወደ አዲስ አበባ ስራ ጀምሯል። በነበረው መንገድ ላይ ከነበረ ግጭት አንጻር ተያይዞ ትንሽ ውጣ ውረድ ነበረበት። ውጣ ውረዱ ኬላዎች የመብዛት አልተፈቀደም፣ እኛ አልፈቀድንም፣ ወረቀት አልመጣንም የሚል ከወደ አፋርም እዚህ ከትግራይ እሸጉድ አካባቢም የተነሳ ነገር ነበር ለሰላም ባሶቹ እና እሱን ፈተና አልፈው እንግዲህ ህፍረቱን የሰበሩት ይመስለኛል፣ ፍራቻውም የሰበሩት ይመስለኛል።
የመቀለ ከተማ ነዋሪው አቶ ገብረ ኪዳን ገብረ ህይወት ወደ አዲስ አበባ ለመጓዝ የፈለጉት ለህክምና ነው። የጉዞ ቲኬታቸው ለረቡዕ ሚያዝያ 18 ቀን 2015 ዓ.ም መግዛታቸውን ጠቅሰው የየብስ ትራንስፖርት መጀመሩ የሰላም ስምምነቱ ተስፋ ሰጪ እንደሆነ ማሳያ ነው ብለዋል። ሆኖም በረዥሙ ጉዞ ወቅት የፍተሻ ኬላዎች መብዛት ጉዞውን የሚያዘገዩና የሚያደናቅፉ በመሆናቸው የክልሉ መንግስት ከፌዴራሉ መንግስት ጋር ተነጋግሮ እንዲያቃልለው ጠይቀዋል።
እኔ ደስ ብሎኛል፣ ግን ደስታ ፍጹም እንዲሆን ግን ሁሉም ነገር ሰላም መሆን አለበት። አሜሪካ መሄድ ይቀላል። ዜጋ ከሆን ደግሞ በነጻነት ልክ እንደ ኦሮሞ፣ እንደ አማራ፣ እንደ አፋር፣ እንደ ሶማሌ፣ እንደ ጋምቤላ፣ እንደ ደቡብ በነጻነት መውጣት መግባት አለብን። በጣም ነው የሚሰማ። በጣም እኔ አዲስ አበባ መስራቴ ማልማቴ ለፌዴራል አይደል ለክልል አልጠቅምም። እኔ ወዲያ ወዲህ ማለት ከእርዳታ ጠባቂነት ውጪ ራሴ መቻል ለሱ ጥቅም አይደል እንዴ?
አቶ ኪዳነ ገብረ የተባሉ ወላጅ አባት በአዲስ አበባ የሚገኙ ልጆቻቸውን ለመጠየቅ ቲኬት መግዛታቸውን ገልጸው የበኩላቸውን ሲናገሩ
2052 ስገድ ይለኛል ሁሉ ምሳቶን ስወጣ ሐትርና ልሆን ተስፋ አለና
ቲኬቱን የገዛሁበት ዋጋ 2052 ብር ነው። ሁሉም የህዝብ ማመላለሻ ተቋማት እንደ ሰላም ባስ ገብተው አገልግሎቱን ከጀመሩ ይቀንስልናል ብለን ተስፋ እናደርጋለን። ህዝቡ በከበባ ችግር ውስጥ ስለቆየ የተጠቀሰው የትኬት ዋጋ መጠን ይከብደዋል።
የትግራይ ክልል የትራንስፖርትና የመገናኛ ቢሮ ኃላፊ አቶ ታደለ መንግስቱም የተጀመረውን የህዝብ ማጓጓዣ ትራንስፖርት የተሳለጠና ምቹ ለማድረግ የክልሉ ጊዜያዊ አስተዳደር ከፌዴራሉ መንግስትና ከአፋር ክልል መንግስት ጋር እየሰራ እንደሆነ አስታውቀዋል። በቅርቡ ልዩ ልዩ የህዝብ ትራንስፖርት አገልግሎት የሚሰጡ ተቋማት ወደ ትግራይና ከትግራይ ደግሞ ወደ ሌሎች አካባቢዎች ስራ እንዲጀምሩ ለማድረግ ማቀዳቸውም አመልክተዋል።
በተናጠል የሚሰራ ነገር አይደለም፣ ተሸጋሪ ስለሆነ እና ከአፋር ብሔራዊ ክልላዊ መንግስት ጋር ለመስራት እንደ ትራንስፖርት ፕሮግራም ይዘናል። በቀጣይ ለመነጋገር ዝርዝር ንግግሮችን ለማድረግ ድንበር ተሻጋሪ የሆኑ ወንጀሎችን ለመቆጣጠር ታሪፍ የዋጋ የመኪኖችን ለማውጣት ሌሎች ከእሱ ጋር የሚዛመዱ ነገሮችን ለመስራት ፕሮግራም ይዘናል። ቀጣይ ሁሉም ሰላም አይደለም ሁሉም መኪኖች የአገር አቋራጭ የሆኑ መኪኖች እንዲጀምሩ በተቻለን ጥረት እያደረግን ነው። የፌዴራል መንግስትም የአፋር መንግስትም ያግዘናል ብለን ነው የምንገምተው።
በትናንትናው ዕለት ለፕሪቶሪያው የሰላም ስምምነት አስተዋጽኦ ላደረጉ የሀገር ውስጥና የውጭ አካላት እውቅና ለመስጠት ጦርነት ይብቃን ሰላም እናጽና በሚል መሪ ቃል በአዲስ አበባ ወዳጅነት ፓርክ በተዘጋጀው መርሃ ግብር ላይ የተገኙት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም በአፋር ክልል በኩል ወደ መቀለ የሰላም ባስ አውቶቡስ ጉዞ በመጀመሩ ለክልሉ አመራሮች አድናቆታቸው ገልጸዋል። በተመሳሳይ በአማራ ክልልም በኩል ወደ ትግራይ ተቋርጦ የቆየው የየብስ የህዝብ ማጓጓዣ አገልግሎት እንዲጀመር በመርሃ ግብሩ ላይ የተገኙትን የክልሉን ፕሬዚደንት ዶክተር ይልቃል ከፋልን ጠይቀዋል። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም።
በ ተከታዩ ዘገባ ደግሞ ወደ ሱዳን ስናልፍ በሱዳን ሁለት ተቀናቃኝ ወገኖች መካከል ያለው ጦርነት መቀጠሉን ተከትሎ የተለያዩ ሀገራት ዜጎቻቸውንና ዲፕሎማቶቻቸውን ከሱዳን ዋና ከተማ ካርቱም ማስወጣታቸውን ቀጥለዋል። መብራት፣ ውሃና የኢንተርኔት አገልግሎት የተቋረጠባቸው በካርቱምና አካባቢዋ የሚኖሩ ሱዳናውያን ደግሞ ከውጊያው ለማምለጥ አደገኛ በሆኑ ጎዳናዎች በመኪናና በእግር ለመውጣት ጥረት እያደረጉ ነው። የሱዳን ጦር ኃይሎችና RSF በመባል የሚጠራው ፈጥኖ ደራሽ ድጋፍ ሰጪ ልዩ ኃይል መካከል እየተካሄደ ባለው ጦርነት 264 ሲቪሎችን ጨምሮ እስካሁን ከ400 በላይ ሰዎች ሲገደሉ ከ3700 በላይ ሰዎች ደግሞ መቁሰላቸው ተገልጿል። የአሜሪካ ድምጽ ራዲዮ፣ ሮይተርስ እና አሶሲየትድ ፕሬስ ያጠናቀሯቸው ዘገባዎች ተከታዩ ነው። በሱዳን በሁለቱ ጀነራሎችና አጋሮቻቸው መካከል የሚካሄደው ግጭት ቀጥሎ 10ኛ ቀኑን ባስቆጠረበት ወቅት የተለያዩ የውጭ ሀገራት ዲፕሎማቶቻቸውንና ዜጎቻቸውን እያስወጡ ነው። ከአንድ ሳምንት በላይ በዘለቀው ጦርነት ምክንያት የውጭ ዜጎችን ከሱዳን ለማውጣት አስቸጋሪ ሆኖ የቆየ ቢሆንም እሁድ ጠዋት ለመጀመሪያ ጊዜ የዩናይትድ ስቴትስ ልዩ ኃይሎች 70 የኤምባሲ ሰራተኞችን ከካርቱም አውጥተዋል። በሱዳን ቢያንስ 16,000 የአሜሪካ ዜጎች እንደሚኖሩ የተገመተ ቢሆንም የአሜሪካ ባለስልጣናት በሺዎች የሚቆጠሩትን ዜጎች በመንግስት የተቀናጀ መንገድ ለማስወጣት አደገኛ መሆኑን ገልጸዋል። ከካርቱም የተነሱት የአሜሪካ ዲፕሎማቶች ወደ ኢትዮጵያ መወሰዳቸውን ያመለከቱት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ባወጡት መግለጫ የኢትዮጵያ መንግስትና የኢትዮጵያ መከላከያ ሰራዊት ላደረጉት ድጋፍ አመስግነዋል። ለስራችን ስኬት ወሳኝ የሆኑትን ጅቡቲን፣ ኢትዮጵያንና ሳውዲ አረቢያን አመሰግናለሁ ያሉት ባይደን በድፍረትና በሙያዊ ብቃት ተግባራቸውን ሲያከናውኑ ነበር ባሏቸው የኤምባሲያቸው ሰራተኞችም እንደኮሩ ገልጸዋል። ወደ 100 የሚጠጉ የዩናይትድ ስቴትስ ወታደሮች MH-47 በተሰኙ 3 ሄሊኮፕተሮች በመታገዝ ወደ 70 የሚጠጉትን የአሜሪካ ሰራተኞችን አንስተው ኢትዮጵያ ውስጥ አካባቢው ወዳልተገለጸ ስፍራ የወሰዱ ሲሆን ኢትዮጵያ ተጨማሪ የበረራና የነዳጅ አቅርቦት ድጋፍ መስጠቷን የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ ገልጸዋል። በተመሳሳይ በሱዳን ዋና ከተማ ካርቱም የሚገኘውን ግጭት የሸሹ የመጀመሪያዎቹ የሶማሊያ ዜግነት ያላቸው 27 ሰዎች ወደ ኢትዮጵያ መግባታቸውን የሶማሊያ ባለስልጣናት አስታውቀዋል። ሶማሌዎቹ የድንበር ከተማ የሆነችውን መተማ አርብ ዕለት አልፈው መግባታቸውንና የኢትዮጵያ ወታደሮች መልካም አቀባበል እንዳደረጉላቸው የአሜሪካ ድምጽ የሶማሊኛ ቋንቋ አገልግሎት ዘግቧል። ካርቱም የሚገኘው የሶማሌ ኤምባሲ ወደ ሀገራቸው ለመመለስ ጥረት እያደረጉ ያሉ ተጨማሪ ሶማሌዎች ወደ ኢትዮጵያ ድንበር እያቀኑ መሆኑን የገለጸ ሲሆን በሱዳን የሶማሌ አምባሳደር የሆኑት መሐመድ ሼክ ኢሳቅ የሶማሌ የውጭ ጉዳይ ሚኒስትር ባለስልጣናት ሶማሊያውያን ወደ ኢትዮጵያ የሚገቡበትን ሁኔታ ከኢትዮጵያቻቸው ጋር እየተነጋገሩ መሆኑን ለአሜሪካ ድምጽ ገልጸዋል። እንግሊዝን ጨምሮ ሌሎች የዓለም ሀያል ሀገራትም እንዲሁ ዲፕሎማቶቻቸውንና ዜጎቻቸውን ለማስወጣት ጥረት እያደረጉ ሲሆን ፈረንሳይና ጣሊያን መውጣት የሚፈልጉ ዜጎቻቸውን ብቻ ሳይሆን የሌሎች ሀገሮችንም ዜጎች እንደሚያስወጡ ገልጸዋል። ጀርመንም እንዲሁ ሰኞ ጠዋት 101 የጀርመን ዲፕሎማቶችን ቤተሰቦቻቸውንና ሌሎች አጋር ሀገሮችን ዜጎች የያዘ ወታደራዊ አውሮፕላን ከሱዳን ተነስቶ በጆርዳን በኩል በርሊን ማረፉን ያስታወቀች ሲሆን ሌሎች 311 ሰዎችም ወደ ጆርዳን መወሰዳቸውንና ለቀጣዩ ጉዟቸው ዝግጅት እየተደረገ መሆኑን አመልክታለች። የኔዘርላንድ፣ ጣሊያንና ስፔን አየር ኃይሎችም እንዲሁ ከአውሮፓ፣ እስያ፣ ሰሜን አሜሪካና አፍሪካ የተውጣጡ ዜጎችን ከሱዳን ማስወጣታቸውን አስታውቀዋል። ከ10,000 በላይ የሚሆኑ ዜጎቿ በሱዳን እንደሚኖሩ ያስታወቀችው ግብጽ በበኩሏ ከካርቱም ውጭ ያሉ ዜጎቿ ከሀገሪቱ ለመውጣት ፖርት ሱዳን ወደሚገኘው የቆንጽላ ጽህፈት ቤትና በስተሰሜን ወደሚገኘው ዋዲ ሀልፋ እንዲሄዱ አሳስባለች ሲል የሀገሪቱ መንግስት ዜና ማሰራጫ የሆነው ሜና የዜና አገልግሎት ዘግቧል። በተመሳሳይ መልኩ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሬክ በመቶዎች የሚቆጠሩ የተቋሙ ሰራተኞችና ቤተሰቦቻቸው ከሱዳን መውጣትና ደህንነታቸው ወደሚጠበቅበት ቦታ መዛወራቸውን ባወጡት መግለጫ ገልጸዋል። ዋና ጸሐፊው ሁለቱ የሱዳን ተቀናቃኝ ወገኖች በአስቸኳይ ጦርነቱን እንዲያቆሙና አጣብቂኝ የገቡ ሰላማዊ ዜጎች ከግጭቱ አካባቢ እንዲወጡ እንዲፈቅዱ አሁንም ጥሪያቸውን ያቀርባሉ ያሉት ቃል አቀባዩ የመንግስታቱ ድርጅት ውጥረቱን ለማርገብና ዘላቂ የሆነ የተኩስ አቁም ስምምነት እንዲደርስ ለማድረግ ጥረቱን እንደሚቀጥል አስታውቀዋል። ይህ በእንዲህ እንዳለ በሱዳን ጦርና ፈጥኖ ደራሽ ድጋፍ ሰጪ በመባል የሚታወቀው ልዩ ኃይል መካከል የሚካሄደውን ግጭት ሸሽተው ወደ ጎረቤት ሀገር ቻድ ለሚገቡት ከፍተኛ ቁጥር ያላቸው ስደተኞች እየተዘጋጀ መሆኑን የዓለም ምግብ ፕሮግራም አስታውቋል። የተቋሙ የቻድ ተወካይ ፒየር ሆኖራይት ለሮይተርስ እንዳስታወቁት በሱዳን ግጭት ከተቀሰቀሰበት ጊዜ አንስቶ እስካሁን ባለው አንድ ሳምንት ጊዜ ውስጥ ከ10 ሺህ እስከ 20 ሺህ የሚደርሱ ሱዳናውያን ቻድ ገብተዋል።
ለመገመት አስቸጋሪ ነው። ነገር ግን በአሁኑ ሰዓት ከ10 እስከ 20 ሺህ የሚደርሱ ስደተኞች በቻድ አሉ። ሌሎች ስደተኞችም እየመጡ እንደሆነ እርግጠኞች ነን። እጅግ የተወሳሰበ ሁኔታ ነው የሚኖረው። የዓለም ምግብ መርሃ ግብር ቢያንስ 100 ሺህ ስደተኞችን ለመቀበል እየተዘጋጀ ነው። ይህ የመጀመሪያው ዙር ነው። ነገር ግን ተጨማሪ ይኖራል።
ሆኖራት እንደሚሉት አዲስ የሚገቡት ስደተኞች ከዚህ ቀደም በተከሰቱት ግጭቶች ከሱዳን ተሰደው በቻድ ድንበር አካባቢ ባሉ 14 መጠለያ ካምፖች ውስጥ የሚኖሩትን 400 ሺህ ሱዳናውያን ቁጥር ያሳድጉታል።
በጣም አሳፋሪ ነው። በጣም ብዙ ህጻናት ድንበር አቋርጠው ከሴቶች ጋር ዛፍ ስር ተቀምጠው ማየታችን በጣም አስደንጋጭ ነው። በቦታው ሌላ ምንም ነገር የለም። ያስጨንቃል። ያንን ማየት ልብ ይሰብራል። በዚያ ላይ በጣም ብዙ ተሰቃይተዋል። አንዳንዶቹ አካላዊ ጥቃት ደርሶባቸዋል። ቤታቸው ተቃጥሎባቸዋል። መንደሮቻቸው ወድመዋል። የአንዳንዶቹ ጎረቤቶች ሙሉ ለሙሉ ተዘርፈዋል።
በዋና ከተማዋ ካርቱም ተስፋ የቆረጡ ነዋሪዎች አሁንም በቦምብ ድብደባና ከተማዋን በሚዘዋወሩ ተዋጊዎች መካከል አጣብቂኝ ውስጥ እንደገቡ በየመኖሪያ ቤታቸው ውስጥ ተደብቀዋል። አሁንም ከግጭቱ መውጣት ያልቻሉ በርካታ የውጭ ሀገራት ዜጎች፣ የኤምባሲ ሰራተኞች፣ የእርዳታ ሰራተኞችና በካርቱምና ሌሎች አካባቢዎች ይማሩ የነበሩ ተማሪዎችም እንዲሁ አሁንም አጣብቂኝ ውስጥ ናቸው። የመሰናዷችንን የመጀመሪያ ምዕራፍ ከማጠናቀቃችን በፊት ዜና እረፍት ይኖረናል። ከትላንት በስቲያ ቅዳሜ ከዚህ ዓለም በሞት የተለየው ታዋቂው የአፋን ኦሮሞ ድምፃዊ ዘሪሁን ወዳጁ አስክሬን ነገ ማክሰኞ ሚያዝያ 17 ቀን 2015 ዓ.ም ማለዳ ሕክምናውን ሲከታተል ከቆየበት ህንድ ወደ ኢትዮጵያ እንደሚመጣ ቤተሰቦቹ ለአሜሪካ ድምፅ ተናግረዋል። ናኮር መልካ ተጨማሪ ዘገባ ልኳል።
የአፋን ኦሮሞ ድምፃዊ ዘሪሁን ወዳጆ ለረዥም ጊዜ ባደረበት ህመም በህንድ በህክምና ሲረዳ ቆይቶ ከትናንት በስቲያ ቅዳሜ ከዚህ ዓለም በሞት መለየቱን የድምፃዊ ቤተሰብ ለአሜሪካ ድምፅ ተናግረዋል። የድምፃዊው ታናሽ እህት አለምፀሐይ ወዳጆ ድምፃዊው ለሁለት ወራት ገደማ በህንድ የህክምና ክትትል ሲያደርግ መቆየቱን ተናግረዋል።
ዘሪሁን ሁለት ዓመት ሙሉ ታሞ የአልጋ ቁራኛ ሆኖ ነበር። በአዳማ እንዲሁም በአዲስ አበባ ሀያት ሆስፒታል ተኝቶ ስታከም ከቆየ በኋላ ሐኪሞች እንደ አገር ሂዶ እንዲታከም በመወሰናቸው ላለፉት ሁለት ወር ገደማ ህክምና ላይ ነበር። ሁለቱም እግሩ ላይ የቀዶ ህክምና ተደርጎለት ነበር። ሁለቱም ኩላሊቶቹ ከጥቅም ውጭ እንደሆኑ የተገለጸ ሲሆን በጽኑ ስታመም ቆይቶ ከትናንት ወዲያ ቅዳሜ ምሽት 1 ሰዓት ላይ ህይወቱ አልፏል። ከእሱ ጋር ባለቤቱና ትልቋ ልጁ ሲያስታመሙት ቆይተዋል።
እህቱ አለም ፀሐይ እንደገለጹት ድምፃዊ ዘሪሁን ወዳጆ በነቀምቴ ከተማ ኩምሳ ሞሮዳ ቤተ መንግስት አካባቢ ከአባቱ አቶ ወዳጆ ጎበናና ከእናቱ ወይዘሮ ዘውዲቱ መኮ በ1940 ዓ.ም ነበር የተወለደው። በቤተሰቡ ውስጥ ከተወለዱ 7 ልጆች መካከል አራተኛ ልጅ የሆነው ድምፃዊ ዘሪሁን ከልጅነቱ ጀምሮ ጭቆናን ይታገል እንደነበር እህቱ ያስታውሳሉ።
ዘሪሁን ትምህርት ላይ እያለ ነው ወደ ትግል የገባው። እድሜውን ሙሉ ያሳለፈው ትግል ላይ ነበር ማለት ይቻላል። አቅም ለሌላቸው ሰዎች ማብላት ይወድ ነበር። እህል ስወቃ ለቤት ሳይመጣ በዛው ይዞ እንዲሄዱ ያደርግ ነበር። ህዝቡ ላይ በነበረው ስርዓት ስደርስ የነበረውን ጭቆና ይታገል ነበር። በህዝቡ ላይ በሚደርሰው ጭቆና ይናደድ ነበር። ዘመኑን ለህዝቡ ሲታገል ነበር ያሳለፈው።
ከአብሮ አደግ ጓደኞቹ መካከል የአፋኖ ድምፃዊው ኢታና ቶሎሳ ድምፃዊ ዘሪሁንን ከ1967 ዓ.ም ጀምሮ እንደሚያውቁት ገልጸው በብሔራዊ ቲያትር ያቀረበውን ኮቷረማረምና የተሰኘውን ሙዚቃ እንዲያስታውሰውታል።
ኮቷረማረምና ምናንቴኝ ቄሳ ለፈዛ ፐርኪዳ ቀናቱ በባሳ የሮዱ ባገበረኩ ለሰገር ዳተሚ ሰገር
በ1969 በብሔራዊ ቲያትር ካቀረብነው ስራ መካከል ኮቷረማረምና አንዱ ነበር። ያቀረብነውም በኢትዮጵያ ውስጥ የነበሩ የውጭ ሀገር አምባሳደሮች ባሉበት ነበር። ስራችንንም ወደውት አውሮፓ ሄደን እንድናቀርብ እንጠየቅም በወቅቱ በነበረው የደርግ ስርዓት ተከልክሎ ነበር። ልፈነሽ ቀኖና ሌሎችም ድምፃውያን ከኛ ጋር ነበሩ። ከዚያ በኋላ በተለያዩ የሀገሪቱ አካባቢዎች ውስጥ ይሄደን የሙዚቃ ስራችንን አቅርበናል ነው ያሉት።
በድምፃዊው ዘሪሁን ወዳጆ ዜና ሞት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በማህበራዊ ትስስር ገጻቸው እንዳሰፈሩት አርቲስቱ በሞት ቢያልፍም አሻራው ለዘላለም ይኖራል ሲሉ የተሰማቸውን አዘን ገልጸዋል። የአዲስ አበባ ከንቲባ አዳነች አቤቤ በድምፃዊ ዘሪሁን ወዳጆ ልፈት የተሰማቸውን አዘን በማህበራዊ ትስስር ገጻቸው ሲገልጹ ድምፃዊው የኦሮሞን ህዝብ ብሶት፣ ድል፣ ተስፋና ደስታ በውብ ጥበብ ሲያጎላ ይኖረ ነው ብለዋል። የድምፃዊው አስክሬን ነገ ማክሰኞ ሚያዝያ 17 ቀን 2015 ዓ.ም ማረዳ ወደ ኢትዮጵያ የሚደርስ እንደሆነና የቅብር ስነ ስርዓቱም ረቡዕ
ሚያዝያ 18 ቀን
በቅድስት ስላሴ ካቴድራል ቤተክርስቲያን እንደሚፈጸም ከድምፃዊው ቤተሰቦች ለመረዳት ተችሏል። ድምፃዊው ዘሪሁን ወዳጆ የሁለት ሴቶችና የአንድ ወንድ ልጆች አባት ነበር። ለአሜሪካ ድምፅ ናኮር መልካ ከአምቦ።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ መሰናዷችን ሐኪሞን ይጠይቁ ነው። ልማድና ሱስ የሚገናኙበት ሁኔታዎች ቢኖራቸውም ልማድ ሁሉ ግን ሱስ አይደለም የሚለው የዛሬው ሐኪሞን ይጠይቁ መሰናዶ ከባለፈው ሳምንት የቀጠለ ነው። ለመሆኑ ስር ከሰደደ ሱስ እንዴት መላቀቅ ይቻላል? ከግለሰብ አንስቶ እርሱን ለመርዳት የሚሹ ቤተሰብና አባላት ሌሎችስ ምን ድርሻ ይኖራቸዋል? ምንስ ማድረግ አለባቸው? የሚሉትን ጨምሮ ከአድማጮች በቀረቡ ጥያቄዎች መነሻነት የልማድና ሱስን ጉዳይ በዝርዝር የሚመለከት ከባለሙያ ጋር የተካሄደ ቃለ ምልልስ ነው። ሙያዊ ማብራሪያቸውን የሚሰጡን የአዲስ አበባ ዩኒቨርሲቲው የአእምሮ ሕክምና መምህር ተመራማሪና ሐኪም ፕሮፌሰር አታላይ አለም ናቸው። አሉላ ከበደን ያነጋገራቸው
ሱሌማን መሐመድ የተባሉ አድማጫችን ናቸው። ከዘመናዊ ስልኮች ጋር የተያያዘ የጠበቀ ግንኙነት ወይም አጠቃቀም በሱስነት ይታያሉ የሚል ጥያቄ ያደረሱን በተለምዶ በስፋት በሱስ አምጪነታቸው ከሚታወቁት እንደ አልኮል መጠጥና ሲጋራ፣ አደንዛዥና አነቃቂ እጾችና መድኃኒቶች እንዲሁም በኢትዮጵያ በስፋት የሚዘወተረው ጫት እንደሚያስከትለው ሱስ ሁሉ ዛሬ ደግሞ ጠያቂያችን አቶ ሱሌማን እንደጠቀሱት ዘመናዊ የእጅ ስልኮችና ኮምፒውተሮች አማካኝነት ተዘውትረው የሚጎበኙ ለረጅም ሰዓት ይበልጡን ወጣቶች ናቸው። ጊዜ የሚያጠፉባቸው የማህበራዊ መገናኛዎችና የኮምፒውተር መተግበሪያዎች የዕለት ተዕለት ህይወትን እስከ መውረስ፣ ጠባይንም አልፎ አልፎ እስከ መቀየር ድረስ ይዘልቃል የሚባል ተጽዕኖ ያሳድራሉና እነኚህስ በራሳቸው እንደቀደሙት ሁሉ በሱስነት ይፈረጃሉ ወይ? ባጭሩ ከነኚህ አገልግሎት ጋር የተጣመረው ግንኙነታችን እንደሱስ ይታያል ወይ? በዚህ ብንደረደር።
አዎ፣ እንግዲህ አንድ ሰው ሱስ ይዞታል ካንድ ነገር ጋራ ሲባል ምን ማለት ነው የሚለውን ነገር ስንመዝነው ከአንዳንድ አፕሊኬሽኖች ጋራ፣ ከሶሻል ሚዲያ፣ ከኮምፒውተር ጋራ፣ ከስልክ ጋራ በተገናኘ አሁን እዛ ሱስ ነት በደንብ በሳይንሱ የሚታወቅ ሱስ አምጪ ነገር እንደሆነ ጥናቶች ያረጋገጡት ነገር ነው። እና ስለዚህ እነኚህ አፕሊኬሽኖችን አዘውትሮ መጠቀም ያው ጥቅማቸው በጣም የጎላ ቢሆንም ከአግባብ ውጭ ደግሞ ስንጠቀምባቸው እንደ ማንኛውም እንደ መጠጥ፣ እንደ ሲጋራ፣ ሌሎችን ድራግ ቅድም አንተ ያልካቸውን አይነቶች እንዳለው አይነት ሱስ ሊያመጣ ይችላል።
ፕሮፌሰር አታላይ ለመሆኑ እነኚህ ልማዶች ሱስ ደረጃ ላይ ደረሱ የሚባለው ወይም በሱስነት የሚፈረጁት መቼ ነው? እንዴትስ መለየት ይቻላል?
ሱስ የሚባለው ደረጃ መድረሱ አንደኛ አዘውትሮ አንድ ነገር በተደጋጋሚ በየቀኑ እዛ ነገር ላይ የተጠመድን እንደሆነ፣ ሁለተኛው ያንን አለማድረግ የማንችልበት አስገዳጅ የሆነ ስሜትና ድርጊት ውስጥ የሚያስገባን ከሆነ የሚያስገድበን የሚቆጣጠረን እሱን ባናደርግ በጣም አምጣምጣ የሚል ስሜት የሚያመጣብን የተለየ ስሜት ውስጥ የሚያስገባን ከሆነ እሱን ደግሞ ከማንኛውም ነገር አብልጠን የምናደርገው ከሆነ ገንዘብም እንኳን የሚጠይቅ ቢሆን ሌሎች መሰረታዊ የሆኑ ፍላጎቶቻችን እንኳን ሳይሟሉ ለዛ ገንዘባችንን ጊዜያችንን ለመስጠት የሚያስገድደን ሁኔታ ውስጥ ከገባን ከሌሎቹ ማህበራዊ ግዳጆቻችን የሚነጥለን በሁሉም ነገር ቅድሚያ እንድንሰጠው የሚያስገድደን ከሆነ ሱን ስናጣው ደግሞ መረጋጋት የሚያቅተን ጭንቀትና መረበሽ የሚያመጣ ከሆነ እነኝ ምልክቶች ብዙዎቹ በጥቂቱ የሱሰኝነት ምልክቶች ናቸው።
ፕሮፌሰር አታላይ ይሄ ምናልባትም በሰዎች ታሪክ ውስጥ ዘጎን ያለ ጊዜ ያስቆጠረ ቀደም ያለ አንድ ልማድን ያስታውሰናል። አሁን በመሰረታዊ ኑሯቸው የሚያስፈልጉ ነገሮች እንኳን ሳያሟሉ ሰዎች ለዚያ ልማዳቸው ሲሉ ያላቸውን ገንዘብ እስከ ማውጣት፣ ጊዜና ጉልበታቸውን እስከ መስጠት፣ በብዙ መንገድም ህይወታቸውን የሚያናውጡ ሁኔታ ውስጥ ሊገቡ መቻላቸውን ጠቀስ ያደረጉት ቁማር በመጫወት ለሚፈጠሩት ሁኔታዎች ቀረብ ያለ ይመስላል። ለመሆኑ ቁማር እንደሌሎቹ ሁሉ በሱስነት ይታያል? ከሆነስ ይሄን ልማድ ለማስተው በህክምና ሊረዳ ይችላል?
አዎ አዎ፣ እሱ ልክ እንደማንኛውም በህክምና እንደምናቃቸው በእጽና በመጠጥ እንደሚመጣው አሁን በኢንተርኔትም ሆነ በሌላ አፕሊኬሽኖች እንደሚመጣው ሁሉ ጋምብሊንግ ከረጅም ጊዜ ጀምሮ የሚታወቅ ሱስ ነው። እሱ በደንብ የታወቀ ኢስታብሊሽድ የሆነ ሱስን የሚያመጣ ጉዳይ ነው።
ልማድን ወደሚመለከቱ ጭብጦች ብንሻገር ደግሞ ተዘውትረው የሚደረጉ ልማዶች በጎና አሉታዊ ተጽዕኖ የሚያሳድሩ በሚል ተለይተው ቢፈረጁም ልማዶች ሁሉ ግን ሱስ አይደሉምና አንድም አንዳንድ ሱሶችን ለማስቀረት ጭምር ምትክ እንዲሆኑ መልካም የሚሰኙ ልማዶችን ማጎልበት የሚመከርበትም ጊዜ አለና ሳቢው ሳይንሳዊ መሰረት ይኑረው አይኑረው እሱንም ጨምረው ልማድና ሱስን በንጽጽር ማየት የሚያስችሉ አንዳንድ ሐሳቦችን ደግሞ ቢፈነጥቁ።
አዎ፣ ልማድ የምንላቸው መልካም የሆነም መጥፎም የሆነ አንዳንድ ልማዶች ሊኖሩን ይችላሉ። ግን ልማዶች ሁሉ ግን ሱስ ናቸው ማለት አይደለም። ልማድ እኛ የምንቆጣጠረው ነገር ነው። ስንፈልግ የምንተወው እርግጥ አንድ ነገርን በተደጋጋሚ ካደረግነው ያንን የማድረግ ዝንባሌ ይኖረናል። ለአእምሯችን ይመዘገበውና ልክ አውቶማቲክ በሆነ መንገድ ብዙም ሳናስብበት እንድናደርገው ዝንባሌያችን በዛ መልክ የሚጠመድበት ሁኔታ አለ። ግን መቆጣጠር ስንፈልግ መቆጣጠር የምንችለው ነገር ነው ልማድ ማለት። ሱስ ግን እኛ ማንቆጣጠረው ከእኛ ቁጥጥር በላይ የሆነ ራሳችን የሚቆጣጠርን ኃይል ውስጥ መግባት ማለት ነው። በደህናው ጊዜ ሁልጊዜ አእምሯችን ይወቀሳል። ይህን ማድረግ አልነበረብኝም እንላለን። ትክክል አይደለም እንላለን። ሁለተኛ ይህን አላደርግም እንላለን። ግን እንደዚህ ብለን በማን ማግስት ወይም በዛ ነው ቀን በዛ ነገር ውስጥ ተጠምደን እናገኘዋለን። ያለ እሱ መኖር ከባድ ይሆንብናል። ስለዚህ ልማድና ሱስ በዚህ ነው የሚለኝ። ሱስ ገዥነት፣ የገዥነት ባህሪ፣ የመቆጣጠር ባህሪ። ልማዶች ግን እኛ የምንቆጣጠራቸው ናቸው። መልካም የሆኑ ልማዶች አሉ፣ ክፉም የሆኑ ልማዶች ሊኖሩ ይችላሉ። እነኝም መልካም የሆኑትን ነገሮች ማዳበር፣ ነገር ግን ሁሉም መጠን አለው። ነገር ሁሉ በልክ ካልተደረገ ልክ ካለፈ ጎጂነት አለ። ስለዚህ የተለያዩ ሆቢ የሚባሉትን አሁን ስፖርትን፣ መጽሐፍ ማንበብን ወይም ሌሎችንም ነገሮች ብንወስ ማህበራዊ ግንኙነታችንን፣ ለራሳችን የሚያስፈልጉ ነገሮችን የማድረግን፣ ስራን፣ ተግባርን፣ የግል ህይወት እንክብካቤን የሚጎዱና ችግር ውስጥ የሚጥሉ ከሆኑ መልካም ናቸው የሚባሉ ነገሮችን አደገኛ ይሆናል። ስለዚህ ነገሮች ልክ ሊኖራቸው ይገባል።
ፕሮፌሰር አታላይ የአድማጮቻችንን ጥያቄዎች መነሻ በማድረግ ስለ ሱስ ምንነትና ሌሎች ተያያዥ ጉዳዮች በርከት ያሉ ቁም ነገሮችን ተመልክተናል። ታዲያ የሱስን ምንነት ተረዳን፣ ነገር ግን ሱስ ውስጥ ላለ ሰው መውጫውን አላየንምና ለሚል ሰው ስር የሰደደ ሱስን ማስቀረት በአብዛኛው አዳጋች እንደመሆኑ ሲጋራ ማጤስ ይሁን በኢትዮጵያ በስፋት እንደሚታየው ጫት መቃም ወይም ሌሎች ቀደም ብለን የተመለከትናቸውን የሱስ አይነቶች ለመተው ያሰበ ግለሰብ፣ ከሱስ ለመገላገል በብርቱ ለሚታገል ሰው፣ ከግለሰቡ ከራሱ አንስቶ የቤተሰብ አባላትንም ድጋፍና ብሎም በሕክምናው ዘርፍ የሚደረጉትን ጨምሮ በየደረጃው ምን ይጠይቅ ይሆን? እንዴትስ ለስኬት መብቃት ይቻላል?
አዎ እንግዲህ ከሱስ ለመውጣት የሚወሰዱ የተለያዩ የድጋፍ አይነቶች አሉ። ግን ዋናው ነገር ይሄ ሱስ የሚባለው ነገር ችግሬ ነው፣ ከዚህ መላቀቅ እፈልጋለሁ፣ በህይወቴ ላይ ይህን ጉዳይን በነገሰ ላኖረው አልፈልግም ብሎ መቁረጥን መወሰንን ትልቅ ውሳኔን የሚጠይቅ ነገር ነው። እሱ ካለ ብዙ እገዛዎች ይደረጋል። እሱ በሌለበት ግን ያ መረዳት ደረጃ ተደርሶ ይህ ጉዳይ ህይወቴን እየጎዳ ነው፣ ያጎሳቆለኝ ነው፣ ማድረግ የምችለውን እንዳላረግ እያደረገኝ ነው፣ ኢኮኖሚዬን እያደቀቀ ነው፣ የግል ህይወቴን፣ ማህበራዊ ህይወቴን፣ የስራ ህይወቴን እየጎዳ ስለሆነ በዚህ መቀጠል አልችልም የሚል መረዳት ደረጃ መጀመሪያ መደረስ አለበት። ከተደረሰ ደግሞ ቁርጠኝነት በጣም አስፈላጊ ነገር ነው። አዎ መውጣት ፈልጋለሁ ከዚህ ነገር ግን እርዳታ ፈልጋለሁ የሚል ደረጃ እንዲደርሱ መርዳት ያስፈልጋል። እዛ ደረጃ ከደረሱ የተለያዩ አይነት መድኃኒትን ጨምሮ የስነ ልቦና የህክምና አይነቶች፣ የተሃድሶ አይነቶች ረዘም ላለ ጊዜም ሊወስድ ይችላል። ብዙ ጊዜ ቀላል አይደለም፣ ጊዜና ትዕግስትን የሚጠይቅ ነው። ዛሬ ወጣን ብለው ደስ ሲላቸው ነገ ተመልሰው የሚገኙበት ነው። ስለዚህ መቁረጥንና ጥናትን በወሰኑት ውሳኔ እርዳታ መሻትን ይጠይቃል ነገሩ።
ፕሮፌሰር አታላይ አለም ከአድማጮች በደረሱን ጥያቄዎች መነሻነት ሱስ እንዴት ይፈጠራል? እንዴትስ በሕክምና ይረዳል? ልማድና ሱስ በምን ይለያያሉ? የሚሉትን ጨምሮ በርዕሶቹ ላይ ለሰጡን ሰፊ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አሉላ ጠናዋል።
ፕሮግራማችን እንደቀጠለ ነው። በተከታይ የምናልፈው ደግሞ በመግቢያችን በዜናችን ላይ ጠቆም አድርገነው የነበረውን ዜና በስፋት ነው የምንመለከተው። ወደ ኬንያ ይወስደናል። በአንድ ቤተ ክርስቲያን መሪ ኢየሱስን እንድታገኙ ተራቡ ተብለው የተነገራቸው 47 ሰዎች ሞተው መገኘታቸውን የኬንያ ፖሊስ አስታውቋል። በቤተ ክርስቲያኑ መሪ ንብረት ላይ እንደነገሩ የተቀበሩ 26 አስክሬኖችን አንድ የፍለጋ ቡድን ትላንት እሁድ አግኝቷል። ዘገባው የአሶሴትድ ፕሬስ ነው። እንግድ ወልድ ያቀርበዋል።
ማሊንዲ በተሰኘችውና በኬንያ ባህር ዳርቻ በምትገኝ ከተማ ኢየሱስን እንድታገኙ ተራቡ ተብለው በቤተ ክርስቲያኑ መሪ የተነገራቸው አማኞች ለረጅም ጊዜ ራሳቸውን በማስራባቸው ምክንያት ሕይወታቸው አልፏል። ትናንት እሁድ ብቻ በተደረገ ፍለጋና ቁፋሮ 26 አስክሬኖች ሲገኙ የአጠቃላይ ሟቾችን ቁጥር 47 አድርሶታል። ፖል መካንዚ ተንጊ የተባሉ የመልካም ዜና ዓለም አቀፍ ቤተ ክርስቲያን መሪ ኢየሱስን ማግኘት የሚፈልግ አማኝ ራሱን እስከ ሕይወት ፍጻሜ ካስራበ ያገኛል ብለው ተከታዮችን በመስበካቸውና አንዳንዶቹን በማመናቸው በረሃብ ሕይወታቸውን አጥተዋል። የአፍሪካ ሰብአዊ መብት ድርጅት ዲሬክተር የሆኑት ሁሴን ካሊድ አንድ በሕይወት የተገኘች አማኝ አሁንም ምግብ ለመውሰድ ፈቃደኛ እንዳልሆነች ይናገራሉ።
ዛሬ አንድ በሕይወት የተረፈች የቤተ ክርስቲያኑን ተከታይ አግኝተን ነበረ። ነገር ግን የመጀመሪያ እርዳታ ለማግኘት የሚሆን ምግብ ለመውሰድ አልፈለገችም። ምግብ ላለመውሰድ አፏን ግጥም አድርጋ ዘጋችው። እስከ ሞት ለመጾም ወስናለች። ይሄ የችግሩን ክብደት ያሳያል።
በዚህ የቤተ ክርስቲያኑ መሪ ባለቤት በሆኑበት ስፍራ ተጨማሪ የሞቱ ሰዎች ሊኖሩ ይችላሉ የሚል መረጃ ፖሊስ አግኝቷል። ፖሊስ ባለፈው ሳምንት አሰሳ ባደረገበት ወቅት 15 እጅግ የተጎዱ ሰዎችን አግኝቶ ነበር። ከነዛ ውስጥ አራቱ ሕይወታቸው አልፏል። ሌሎች የቤተ ክርስቲያኑ ተከታዮች ተደብቀው ሊሆን ይችላል የሚል ፍራቻም አለ። የቤተ ክርስቲያኑ መሪ በፖሊስ ቁጥጥር ስር ከሆኑ በኋላ ላለፉት 4 ቀናት የራባ አድማ ላይ ናቸው። ከዚህ በፊት ከህፃናት ሞት ጋር በተያያዘ ተጠርጥረው 2 ጊዜ በቁጥጥር ስር ውለው ነበር። ሁለቱንም ጊዜ በዋስትና ተለቀው በፍርድ ቤት ጉዳያቸውን በመከታተል ላይ ነበሩ።
በተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ መለስ እንላለን። ለእስልምና ሃይማኖት ተከታዮች ቅዱስ በሆነው በወርሃ ረመዳን የጾም ወቅት በካሊፎርኒያ የሚገኝ እስላማዊ ማህበረሰብ ስለ ቤት ውስጥ ጥቃት ግንዛቤ ለማሳደግ እየጣረ ይገኛል። ጂኒያ ዱለት ከሳንዲያጎ የላከችውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።
ጀሚላ ግራንዛ ድጋፍ የሚያስፈልጋቸው ሰዎች የረመዳን ጾም የሚፈቱበት ምግብ እያሰረች ነው።
በረመዳን ወቅት ሁሉም ሰው እኩል መጠን ያለው በረከት ተካፋይ እንዲሆን እናደርጋለን። የሙሉ ቀን ጾም ካበቃ በኋላ ለቤተሰቤ ምን አቀርባለሁ ከሚለው ይልቅ በጸሎታችን ላይ እናተኩራለን።
ይህ ግብር ማስጂድ አውል ታቅዋ ተብሎ የሚጠራው የሳን ፍራንሲስኮ መስጂድ እንቅስቃሴ አካል ነው። በዚህ የሃይማኖት አባቶች ጀሚላ ከቤት ውስጥ ጥቃት ስለሚያመልጡ ሙስሊም ሴቶች መጠለያ ግንዛቤ እንድታስፋፋ ይረዷታል።
ከኖርንበት ስፍራ ይዘነው የመጣ ነው የመገለል ስሜት አሁንም ድረስ ከዕለታዊ ሕይወታችን ጋር በእጅጉ በመቆራኘቱ እንደተለመዱ ጉዳዮች ይታዩ የነበሩ የደረሱብንን የቤት ውስጥ ጥቃቶች በተመለከተ አናወራም። በዚህ ምክንያት በዚህ ሀገር ውስጥ ስላለን መብት እውቀት ያንሰናል።
ሳብሪና ከመጠለያው ተጠቃሚዎች መካከል አንዷ ናት። ባለቤቷ አሁንም ድረስ በአካባቢው ስለሚኖሩ ቪኦኤ ፊቷ እንዳያሳይ ጠይቃለች። ሳብሪና አንድ የመረጃ ተንታኝ አግብታ ከባንግላዴሽ ወደ ዩናይትድ ስቴትስ የመጣችው በአውሮፓውያኑ 2021 ላይ እንደሆነ ትናገራለች። ፓስፖርቷ እንደነጠቃት፣ ስልኳ እንዳትጠቀም እንደከለከላትና ቤት ውስጥ ቆልፎባት ይውል እንደነበረም ታውሳለች።
ምሽት ላይ በጣም ይሰክራል። ሲመስለኝ አቅሉን ያጣል። የሚያደርገውን ነገር ምክንያታዊ ነው ብሎ ለመቀበል እንዴት እንደሚቻል አላውቅም። በእርግጠኝነት ምክንያታዊ አልነበረም። ቤት ውስጥ ይደበድበኛል። ሆዴ ላይ በቡጢ መቶኛል። ፖሊስ ሳይሆን አምቡላንስ ነበር የጠራሁት። ፖሊሶች ግን ከአምቡላንስ ጋር ስለደረሱ በቁጥጥር ስር አዋሉት።
ሳብሪና በመጋቢት ወር ላይ ሳማራ የተባለች ሴት ልጅ ወልዳለች። የስሙ የአረበኛ ትርጓሜ በእግዚአብሔር የተጠበቀች እንደማለት ነው። ከሳብሪና በተቃራኒው ጃሚላ ግራንዛ ብዙ ስደተኛ ሙስሊም ሴቶች እንግሊዝኛ እንደማይናገሩ፣ ይህም ጥቃት ከሚያደርሱባቸው ለመነጠል የበለጠ ከባድ እንዳደረገባቸው ትናገራለች።
ከስደተኝነት ጉዳያቸው ጋር በማያያዝ ጥቃት ፈጻሚዎች ስለሚዝቱባቸው ፍርሃት ይሰማቸዋል። ወደ ሀገር ቤት መልስሻለሁ ይሏቸዋል። ለእርሷ ወደ ሀገር ቤት መመለስ አማራጭ ላይሆን ይችላል። ስለሆነም ተደጋጋሚውን ጥቃት ተቀብላ ትቆያለች።
በአሜሪካ እስላማዊ ክበብ ውስጥ ያሉት 6 አልጋዎች አሁን ላይ ተይዘዋል። ጀሚላ የተቋሙ ዕቅድ ጥቃት የደረሰባቸው ስደተኛ ሴቶች በአዲሱ ሀገራቸው ውስጥ ራሳቸውን እንዲችሉ ማድረግ እንደሆነ ትናገራለች። ሳብሪና የስደተኛ ጉዳዩን ለማስፈጸም እየጣረች ሲሆን በተመሳሳይ ችግር ውስጥ ያሉ ሴቶችን እንዴት መርዳት እንዳለባት ለማወቅ ወደ ትምህርት ቤት መሄድ እንደምትፈልግም ተናግራለች።
ተከታዩ ደግሞ ሳምንታዊው የስፖርት መሰናዷችን ነው። የሀገር ውስጥና የውጭ ሀገር ስፖርታዊ ክንዋኔዎችን አጫምቆ ኬኔዲ አባተ ተከታዩን ዘገባ ልኳል።
ትላንት በተካሄደው የለንደን ማራቶን በሴቶች ምድብ ለኔዘርላንድስ የምትሮጠው ትውልደ ኢትዮጵያዊቷ ሲፈን ሐሰን ባለድል ሆናለች። የ5000ና የ10000 ሜትር የኦሎምፒክ ሻምፒዮንነትን ጨምሮ በረጅምና መካከለኛ ርቀቶች በርካታ ድሎችን የተጎናጸፈችው አትሌት ሲፈን አሁን ደግሞ በመጀመሪያ የማራቶን ተሳትፎዋም አንደኛ በመውጣት ማሸነፍ ችላለች። አትሌቷ ውድድሩን ለመጨረስ የፈጀባት 2 ሰዓት ከ18 ደቂቃ ከ33 ሰከንድ ነው። ከድሏ በኋላ በሰጠችው አስተያየት የሚገርም ነው። ማራቶንን እንደምጨርስ አስቤ አላውቅም ነበር። ሆኖም ለማየት ከምወደው ማራቶን በአንዱ ላይ ተሳትፌ ጨርሼዋለሁ፣ አሸንፌያለሁም ማለቷን የዓለም አትሌቲክስ መረጃ ያመለክታል። ኢትዮጵያዊቷ መገርቱ አለሙ ሲፈንን በመከተል ሁለተኛ ስትወጣ፣ ኬንያዊቷ ፔሪስ ቺፕቺርቺር ሶስተኛ ወጥታለች። የአምናዋ የለንደን ማራቶን አሸናፊ የዓለም ዘርፍ የዋላው ደግሞ ውድድሩን በአምስተኝነት አጠናቃለች። በውድድሩ የተሳተፉት ሌሎች ኢትዮጵያውያን አትሌቶች አልማዝ አያናና ታዱ ተሾመ በቅደም ተከተል 7ኛና 8ኛ ሆነዋል። በወንዶች ምድብ በተካሄደው ውድድር ደግሞ ኬንያ ተተኪ የማራቶን ንጉስ ለዓለም አስተዋውቃለች። የውድድሩን ብዙ ኪሎ ሜትሮች ብቻውን እየመራ በድንቅ ብቃት አንደኛ ሆኖ ያጠናቀቀው ኬንያዊው ኬልቪን ኪፕቱም በማራቶን የዓለማችን ሁለተኛው ፈጣን አትሌት መሆን ችሏል። የቦታውን ክብረ ወሰን ጭምር በማሻሻል ያሸነፈው አትሌቱ ውድድሩን ያጠናቀቀበት 2 ሰዓት ከ1 ደቂቃ ከ25 ሰከንድ የሀገሩ ልጅ ኤልዩድ ኪፕቾጌ ባለፈው መስከረም ወር በርሊን ላይ በ2 ሰዓት ከ1 ደቂቃ ከ09 ሰከንድ ካስመዘገበው የዓለም ክብረ ወሰን ሰዓት ቀጥሎ ሁለተኛው ፈጣን ሰዓት ሆኖ ተመዝግቧል። በዚህም ቀነኒሳ በቀለ በ2 ሰዓት ከ01 ደቂቃ ከ41 ሰከንድ ይዞት የነበረውን የምንጊዜም ሁለተኛ ፈጣን ሰዓት በማሻሻል ቀነኒሳን ወደ 3ኛ ደረጃ ዝቅ አድርጎታል። በትናንቱ የለንደን ማራቶን ከኪፕቱም በ3 ደቂቃ ያህል ዘግይቶ የገባው ሌላው ኬንያዊ ጄፍሪ ካምወሮር ሁለተኛ፣ ኢትዮጵያዊው ታምራት ቶላ ደግሞ 3ኛ ወጥተዋል። በውድድሩ 4ኛና 5ኛ የወጡትም ኢትዮጵያውያን አትሌቶች ናቸው። ትናንት በተሳተፈበት የመጨረሻ የለንደን ማራቶን ውድድሩ 9ኛ ሆኖ ያጠናቀቀውን አትሌት ሞፋራንና ውድድሩን አቋርጦ የወጣውን ቀነኒሳ በቀለን ጨምሮ በርካታ ዝነኛ አትሌቶች በውድድሩ ተሳትፈዋል። አርሰናል የእንግሊዝ ፕሪምየር ሊግ ሻምፒዮን የመሆን እድሉ እየጠበበ መጥቷል። አርብ ዕለት በሊጉ ግርጌ ላይ የሚገኘውን ሳውዝሃምፕተንን በሜዳው ያስተናገደው አርሰናል 2-0 ከመመራት ተነስቶ በመጨረሻዎቹ ደቂቃዎች ባስቆጠራቸው 2 ግቦች በመታገዝ 3-3 በሆነ የአቻ ውጤት ተለያይቷል። ይህም አርሰናል በተከታታይ ያስተናገደው 3ኛ የአቻ ውጤቱ ሆኖ ተመዝግቧል። ውጤቱን ተከትሎ ከተከታዩ ማንቸስተር ሲቲ ጋር ያለው የነጥብ ልዩነት 5 ሲሆን ሲቲ 2 ተስተካካይ ጨዋታዎች አሉት። እነዚህን ጨዋታዎች ማሸነፍ ከቻለ ሊጉን በአንድ ነጥብ የመምራት እድል ያለው ሲቲ የፊታችን ረቡዕ ደግሞ አርሰናልን በኤቲያድ የሚያስተናግድበት ጨዋታ ይበልጥ በጉጉት የሚጠበቅ ሆኗል። ይህን ጨዋታ ማሸነፍ ለሁለቱም ቡድኖች ወሳኝ ነው። ከሁለቱ የዋንጫው ተፎካካሪዎች መካከል እርስ በርስ የሚገናኙበትን ቀጣዩን ጨዋታ ጨምሮ ሌሎችን ቀሪ የሊጉን ጨዋታዎች በሙሉ የሚያሸንፍ ቡድን የሌላኛውን ውጤት ሳይጠብቅ ሻምፒዮን መሆን ይችላል። በሊጉ እስከ 4ኛ ያለውን ደረጃ ይዞ ለማጠናቀቅና ላለመውረድ የሚደረጉ ፉክክሮችም ቀልብ ሳቢ ናቸው። ትናንት ቶተናምን 6-1 በሆነ ሰፊ ልዩነት ያሸነፈው ኒውካስል ዩናይትድ ወደ 3ኛ ደረጃ ሲመለስ፣ ዌስትሃም ዩናይትድ ደግሞ ቦርንማውዝን 4-0 በመርታት ከመውረድ ስጋት ራቅ ብሎ 13ኛ ደረጃ ላይ ተቀምጧል። ሌስተር ሲቲም ወልቨርሃምፕተንን 2-1 አሸንፎ ከውራጅ ቀጠና ሲወጣ፣ ሊቨርፑል ደግሞ ኖቲንግሃም ፎረስትን 3-2 በመርታት ደረጃውን አሻሽሎ 7ኛ ላይ ይገኛል። በኤፍኤ ካፕ ውድድር ደግሞ ሁለቱ የማንቸስተር ደርቢ ክለቦች የፍጻሜ ተፋላሚ መሆናቸውን አረጋግጠዋል። ማንቸስተር ሲቲ ቅዳሜ ዕለት ሼፊልድ ዩናይትድን 3-0 አሸንፎ ለፍጻሜው ሲደርስ፣ ማንቸስተር ዩናይትድ ደግሞ ብራይተንን ከፈታኝ የ120 ደቂቃ ጨዋታ በኋላ በፍጹም ቅጣት ምት በመርታት ለፍጻሜው ደርሷል። ሌሎች ታላላቅ የአውሮፓ ሊጎችን ስንመለከት ደግሞ የጀርመን ቡንደስሊጋ እንደ እንግሊዝ ፕሪምየር ሊግ ሁሉ አጓጊ ሆኖ ሲቀጥል፣ በስፔን ጣሊያንና ፈረንሳይ ደግሞ በመምራት ላይ የሚገኙት ክለቦች ለዋንጫው እየተቃረቡ ነው። የጀርመን ቡንደስሊጋ መሪ የነበረው ባየር ሙኒክ ቅዳሜ ዕለት በሜንዝ 3-1 ተሸንፎ መሪነቱን ለቦሩሲያ ዶርትሙንድ አሳልፎ ሰጥቷል። ተጋጣሚውን ኤንትራ ፍራንክፈርትን 4-0 የረታው ዶርትሙንድ በ29 ጨዋታ 60 ነጥብ ሰብስቦ ቡንደስሊጋውን በአንደኝነት ሲመራ፣ በአቋም መዋዠቅ ላይ የሚገኘው ሙኒክ በአንድ ነጥብ ዝቅ ብሎ ይከተላል። በመጨረሻም የሜዳ ቴኒስ፣ የወቅቱ የዓለም ቁጥር 1 ሴት ቴኒስ ተጫዋች ኢጋ ሽዋንቴክ የስቱትጋርት ኦፕን ሻምፒዮን ስትሆን፣ በወንዶች የዓለም ቁጥር 2 አልካራዝ የባርሴሎና ሻምፒዮን ሆኗል። ትናንት በአውሮፓ 2 ከተሞች የወንዶችና የሴቶች የሜዳ ቴኒስ ፍጻሜ ጨዋታዎች ተደርገዋል። በጀርመን ስቱትጋርት ኦፕን የፍጻሜ ጨዋታ ፖላንዳዊቷ የዓለም ቁጥር 1 ኢጋ ሽዋንቴክ የዓለም ቁጥር 2ዋን ቤላሩሳዊት የሜዳ ቴኒስ ተጫዋች አሪና ሳባሌንካን ገጥማ 6-3 እና 6-4 በሆነ ውጤት አሸንፋለች። በዚህም የስቱትጋርት ኦፕን ዋንጫን ለሁለተኛ ተከታታይ ጊዜ ስታነሳ፣ ሳባሌንካ ደግሞ ለሶስተኛ ተከታታይ ጊዜ ለፍጻሜ ደርሳ ተሸንፋለች። በስፔን በተካሄደው የባርሴሎና ኦፕን ደግሞ የ19 ዓመቱ የወቅቱ የዓለም ቁጥር 2 ካርሎስ አልካራዝ ዋንጫውን በሀገሩ አስቀርቷል። አልካራዝ በፍጻሜው ግሪካዊውን ስቴፋኖስ ጺጺፓስን 6-3 እና 6-4 በማሸነፍ ነው ዋንጫውን ማንሳት የቻለው። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ሌሎች መሰናዶችን ይዘን ነገ በተመሳሳይ ሰዓት እንጠብቃችኋለን። ሰላም፣ ደህና ደሩ። Thank you.